የገንዘብ ሚኒስቴር በአዲሱ የተጨማሪ እሴት ታክስ አዋጅ በውሃ፣ በኤሌክትሪክና በትራንስፖርት አቅርቦት ላይ ስለሚከፈል የተጨማሪ እሴት ታክስ በተመለከተ መግለጫ ወጥቷል። በዚህም ባለፉት 22 ዓመታት ከተጨማሪ እሴት ታክስ ነጻ ተደርገው ቆይቷል ባላቸው የኤሌክትሪክና የውሃ አቅርቦት ላይ ተጨማሪ እሴት ታክስ ተግባራዊ ማድረግ እንደሚጀምር አስታውቋል። አነስተኛ ገቢ ያላቸው የህብረተሰብ ክፍሎች በመኖሪያ ቤታቸው የሚጠቀሙት አማካይ ወራዊ የውሃና ኤሌክትሪክ ፍጆታ ከታክሱ ነጻ እንደሚደረግ የገለጸው ሚኒስቴሩ ይህም በቅርብ በሚወጣ መመሪያ እንደሚወሰን አስታውቋል። በተመሳሳይ በትራንስፖርት ዘርፍም ባለሶስት እግር ተሽከርካሪን ጨምሮ የብዛን ትራንስፖርት አገልግሎት ከሚሰጡት ውጭ ያሉት አሽከርካሪውን ጨምሮ ከስምንት ሰው በታች የመጫን አቅም ያላቸውን ተሽከርካሪዎች በመጠቀም የሚሰጥ የትራንስፖርት አገልግሎት የተጨማሪ እሴት ታክስ እንዲከፈልበት ማድረጉን አስታውቋል። የዚህን ውሳኔ አንድምታ በተመለከተ ያነጋገርናቸው የምጣኔ ሀብት ባለሙያና የኢንቨስትመንት አማካሪው አቶ ያሬድ ኃይለ መስቀል ሀሳባቸውን የተጨማሪ እሴት ታክስ ምንነትን በማብራራት ይጀምራሉ።
እሴት ታክስ መግባት እንደማለት አሁን ኢትዮጵያ ውስጥ ይሄ እሴት ታክስ የማይከፈልባቸው አሁን ዳቦ፣ ምግብ፣ ወተት እንደዚህ መሳሰሉት ነገሮች ማለት ለፍጆታ የሆኑ ነገሮች ልብስ ስትገዛ ትከፍላለህ፣ የመኪና ስፔር ፓርት ስትገዛ ትከፍላለህ፣ መኪና ስትገዛ ትከፍላለህ፣ በሁሉ ነገሮች ላይ አለ። ይሄ ነገር በዚህ ጉዳይ ላይ አልነበረም። ስለዚህ እያንዳንዱ ሰው በትራንስፖርት ሲሄድ 100 ብር የሚከፍል ከሆነ 115 ብር ይሆናል ማለት ነው። ያቺ 15ቷ ብር ለመንግስት ቀጥታ የምትተላለፍ ደረሰኝ ላይ የምትቆረጥ ማለት ነው። የእሴት ታክስ መጥፎነቱ ተገልጋዩ ላይ ነው የሚያልፈው።
በቤተሰብ ደረጃ ያለውን የመብራትን፣ የውሃ አጠቃቀም፣ ትራንስፖርት የሚሰጡት ላይ ይህንን የእሴት ታክስ መንግስት አይጥልም። ከዛ በበለጠ ያሉት የሚጠቀሙት ማህበረሰቦች ላይ ነው ይህን የሚያደርገው የሚል ሀሳብ ነው ገንዘብ ሚኒስቴር ባወጣው መግለጫ ላይ ያለው። ምናልባት ከመግለጫ አንጻር አነስተኛ ገቢ ያለው ማህበረሰብ ነጻ የሚያደርግ አይደለም።
እሱ እንግዲህ ምን መሰለህ፣ አሁን ውጭ ሀገር እንዳየኸው በየአመቱ ካለው ዋጋ ግሽበት ጋር ከፍ እያለ ይሄዳል፣ የመጨረሻው ቁጥር ማለት ነው። አሁን እኛ ሀገር 600 ብር ደሞዝ ከሚያገኝ ሰው በታች ከሆነ ነው ቀረጥ የማይከፍለው። አሁን ወደ 1000 ብር ከፍ ብሏል። ግን አሁን ባለው ሁኔታ ይሄ እንግዲህ በቀይ ስላሴ ጊዜ በምናምን የነበረ 600 ብር በጣም ብዙ ብር ነው። ያን ግራጁዌት ደሞዝ 500 ብር ነበር እኛ ስንመረቅ። አሁን ባለው ደሞዝ ግን ይሄኛው ስላሽ ተገፋፋ ወደ ላይ። እኔ እርግጠኛ ነኝ የኤሌክትሪኩም ላይ እንደዚህ ነው የሚሆነው። በዛን ጊዜ የተሰጠችው እንግዲህ ኪሎዋት መጠቀም የሚባለው በቤተሰብ የሚባለው ቁጥር ከፍ ካላለ አሁን ባለው ዘመን ብዙ ነገር በሚጠቀምበት ቤት ውስጥ ትንሹ የሚባለው ፍጆታ ስንት ነው? እሱን ቢነግሩት ከዚህ በላይ ፍጆታ ነው። አሁን አየህ በደፈናው ነው። አሻሽለውት ከሆነ መልካም ነው። ግን ያ ካልሆነ በጣም ጥቂት ሰው ነው። በገጠር እንግዲህ በመብራት ብቻ የሚተዳደር ሰው ካልሆነ በስተቀር ከተሜው ያመልጣል ብዬ አላስብም። ስለዚህ ይሄ እንግዲህ ከፍ ተደርጎ አስተካክለው ይሄንን ሕግ ሲያወጡ ከዚህ በላይ የሚለውን አሁን የአንድ ቤተሰብ ትንሹ መገልገያ ይሄ ኪሎዋት ነው በወር ብለው አስተካክለውት ከዛ ጋር ካትሄዱት ያለበለዚያ ግን ያው ድሃው አልተጎዳ የሚለውን ክርክር ለማንሳት ነው እንጂ በእውነተኛነት አይመስለኝም።
መብራት በውሃና በትራንስፖርት ላይ ይሄ መጣሉ ማህበረሰቡ ላይ የሚያመጣው ቀጥታ ጫና ምንድን ነው?
ኑሮ ውድነት ነው። አሁን እንግዲህ እንደምናየው ዞሮ ዞሮ ለመጨረሻ ተገልጋዩ ቀረጥ ነው ይሄ ነገር። አሁን ቢዝነሶች የድርጅቶች አይሉም። አንድ ሰው ጨርቅ ሲያገዛ ወይም ከውጭ ሲያስመጣ እንደ ጫማ ቢያስመጣ እዛ ለመንግስት ቫት ይከፍላል። ከዛ ለሰውዬው ሲሸጥለት የዛን ቀረጥ 15% ይቆርጥና ልዩነቱ ካለ ብቻ ነው የሚከፍለው እንጂ ያለበለዚያ የእሱ ያወጣውን ገንዘብ ይመስላል። ስለዚህ መጨረሻው ሰውዬ ነው የዚህ ቀረጥ ተጎጂ ነው። እንግዲህ የድሃ የምትለው ማህበረሰብ የትኛው ነው የሚመገበው? ቤት ውስጥ የሚመገበው ሰው ነው። በምግብም ላይም ጣልከው፣ በትራንስፖርት ላይም ጣልከው፣ በምንምተ ዋናው የሚጎዳው ደሞዝተኛ የሆነውን በቋሚ ደሞዝ ላይ ያለው ነው። እሱ እንግዲህ የእሱን አሁን በአንደኛ በብርም ግሽበቱ ተጎድቷል። ደሞዙ የግዛት አቁሙ ወርዷል። ሞስት በአንድ ሳምንት ውስጥ እንግዲህ በ50% የወረደው። ሁለተኛ በዚሁ መጠን ደግሞ የሚገዛቸው እቃዎች ደግሞ በዶላር የታሰቡ ዋጋቸው ጨምሯል። ስለዚህ በዚህ ላይ ደግሞ ታክስ ሲጨምርበት ተደምሮ እንግዲህ ያው ኑሮን ያባብሰዋል ማለት ነው። በሌላ በኩል ደግሞ መንግስት ደሞዝ ጨምራለሁ ለሰራተኛ ብሎ ነበር። እንግዲህ ያው ዝም እያለ ነው ወይም መቸኮል አልፈለገም። እና ይሄ እንግዲህ የምታውቀው ያው ያለበት የኢኮኖሚው ችግር ነው።
አሁን ገንዘብ ሚኒስቴር ይፋ ያደረገው አዳዲስ የተጨማሪ እሴት ታክሶች የሚጣልባቸው የውሃና የመብራት እንዲሁም የትራንስፖርት ጉዳይ መምጣት መነሻ ምክንያቱ ምንድን ነው? የገቢ መሰብሰብ መጠኑን ለማሳደግ ከማለም የተነሳ ነው ብለው ያስባሉ?
ዓለም አቀፉ ድርጅት የሚያስገድደው ነገር ይሄ ነው። አንደኛው ታክስህን ጨምር ነው። ታክስህን ጨምር ማለት ታክስ የማይደረጉ ነገሮችን ሁሉ ወደ ታክስ ውስጥ አስገባ፣ ገቢህን ጨምር ነው። ሁለተኛው ግን የኛ ነገር ግን እዳ አለብን፣ ብድር ስላለብን ብድራችንን ብር ቀረጥ ተሰብስበን ነው መንግስት የሚከፍለው። ሌላ ቦታም ይመጣ ነገር ምናልባት የምንሰበሰበው ቀረጥም ላይበቃው ይችላል። ኢትዮጵያ የዛሬ 500 ዩሮ ቦንድ ስትበደር 1 ቢሊዮን ዶላር ስትበደር 22 ብር ነበር የአንድ ዶላር መለወጫ። ስለዚህ መንግስት እናረግ የሚችል የነበረው 22 ቢሊዮን ብር ቀረጥ ሰብስቦ ሊከፍለው ይችል ነበር። አሁን ያው እዳ የአንድ ቢሊዮን ዶላር እዳ ስንት ሆነ? 115 ቢሊዮን ብር ሆኗል። በአምስት ጥፍ አድጓል ማለት ነው። ስለዚህ መንግስት የዛን ያህል ቀረጥ መክፈል አለበት ማለት ነው። እያንዳንዱ ሰው ወይም የሚመጣው ድርጅት በአምስት ጥፍ ማደግ አለበት ማለት ነው። ይሄም እንግዲህ እንዴት አድርጎ እንደምቻል አይታወቅም። ይሄ ነው አሁን የመጣውና የእዳ ሰንሰለት ውስጥ ወጥመድ ውስጥ የተገባበት የሚባለው ምክንያት ይሄ ነው።
የተጨማሪ ሲታክስ ይጣል ቢታሰብባቸው ይገባል የሚሏቸው ሐሳቦችን የመጨረሻ ጥያቄ አድርጌ ላንሳ።
እንግዲህ ይኸውልህ ሁለት ነገር ነው የቀረጥ ጉዳይ። አንደኛው ያለውን ድርጅት ጨምቀህ አራክፈ መውሰድ ነው። ሁለተኛ አግሪካን ለስራ መክፈት ነው። አዳዲስ ግብር ከፋይ እንዲፈጠርበት አዳዲስ ኢንቨስትመንት ማድረግ ከከፈትከው ከዚሁ ካለው ላይ ያረጋግጥ ሳይሆን ከብዙ ድርጅቶች ይጨምራል። እኛ ሀገር ካምፓኒ ተከፈተ ሲባል ነው እንጂ ተዘጋ ሲባል አይታወቅም። ስታቲስቲክሱም የለም ቁጥሩም አያዝም። ምን ያህል ስራዎች በዘንድሮ አመት ተዘጉ በለካሳ በጣም ብዙ ነው የሚሆነው። ስለዚህ አሁን መንግስት ማድረግ ያለበት ነገር ካለ የመጀመሪያው ነገር ስራውን አገሪቱ መክፈት ነው። ይሄ ሲሆን ብዙ ትላልቅ ድርጅቶች ይመጣሉ፣ ብዙ ካምፓኒዎች ይመጣሉ፣ ብዙ ቀረጥ ይከፈላል አይሆናል የሚል ነው ግምት ያለኝ እንጂ አሁን ባለው ሁኔታ የማንወጣው ጣጣ ነው ያለው። እዳችን እየጨመረ ቀረጣችን እያደገ ቀረጡ ሲበዛ ስራ ለቆ አገር ለቆ የሚወጣው ስራ የሚያቆመው እየበረከተ ነው የሚሄደው።
አቶ ያሬድ ኃይለመስቀል የኢንቨስትመንትና የምጣኔ ሀብት ባለሙያ በዚህ ጉዳይ ላይ ለሰጡን ሀሳብ በአሜሪካ ድምፅ አድማጮች ስም ከልብ አመሰግናለሁ።
ታንክ ዩ አመሰግናለሁ።